ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒውስ ካርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን ሆይ ነፍሳችን አንተን ትባርካለች ያደረክልንን ውለታ ሁሉ እግዚአብሔር ሆይ የምንዘነጋው አይደለም። አቤቱ ጌታችን ሆይ ያላንተ መኖር ለኛ ፍጹም አይሆንልንም። እግዚአብሔር አባታችንና አምላካችን ሆይ ከጂህ በልተን ከጂህ ጠጥተናል ወደ ማንስ እንሄዳለን? አቤቱ ጌታችን ሆይ እስከ መጨረሻው ባንተ ቤት ለዘላለም አጽናን። ይህንን ደካማ ኑሯችንን ይህንን ደካማ እርምጃችንን በመንፈስ ቅዱስ ኃይል እንድታጸናውና እንድታበረታው ጌታ ኢየሱስ ክርስቶስ አንተ እስክትገለጽ ወይንም ደግሞ እኛ ወደ አንተ እስክንሰበሰብ ድረስ በቤት እግዚአብሔር ሆይ ሳንሰናከል ሊያቆመን የሚችልን መንፈስ ቅዱስ ሰጠህን እንድትጠብቀን እንለምንሃለን። አቤቱ አምላካችንና ጌታችን ሆይ ኑሯችን ምናልባት ላንተ ላይመችል ይሆናል፣ አካሄዳችን ምናልባት ላንተ ላይመችል ሊሆን ይችላል። ጌታ ሆይ አሳሳቃችንና አነጋገራችን ላንተ የማይመች ሊሆን ይችላል፣ አለባበሳችንም ላንተ የማይመች ሊሆን ይችላል። ኢየሱስ ክርስቶስ አንተ ግን በፍቅር ዓይኖች ተሸክመህና አይተን ነው እስከ ዛሬ ተጠብቀህናል። በዚህ ሁሉ ውስጥ ደግሞ መታረም እንድንችል በዚህ ሁሉ ውስጥ ደግሞ እግዚአብሔር ሆይ እንድትቆነጥጠንና እንድታሳድገን ራሳችንን ላንተ አሳልፈን እንሰጣለን። እባክህ ጌታችን ሆይ ለእስራኤል ሕዝብ ብቻ አይደለም ለኛም ዛሬ ደግሞ ነው ሕይወት ድንግዝግዝ የሆነብን ብራኑ መጨለማ የሆነብን ብዙዎች አለን። ነገር ግን የቤተ ክርስቲያን አባላት ነን፣ የሰንበት ደንበኞች ነን። ኢየሱስ ክርስቶስ ከታወርንበት ነገር አንተ እንድትፈታን በዚህ ጊዜ እንለምንሃለን። ቃልህን እግዚአብሔር ሆይ ዛሬም ደግሞ ላክልን። እግዚአብሔር አምላካችን ሆይ ነው ልንጠገን ልንፈወስ ቀርበናልና ተናገረን። ጌታችንና መድኃኒታችን ሆይ ጸሎታችንን አንተ ስለምትሰማ ክብር ተመስገን። በዚህም ምሽት ደግሞ የሚኖረንን ጊዜ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 11 የተመለከትነው የእስራኤል ቅሬታዎች ደህንነትን ማግኘታቸው፣ በአንዳንዶች ላይ ደግሞ መንፈሳዊ መታወር ስለመሆኑ፣ እንዲሁም የእስራኤል ሕዝብ ገለል የተደረገበትን ምክንያት በስፋት ማጥናታችን ይታወሳል። ዛሬ ደግሞ የእስራኤል እንደገና መቋቋምን አብረን እንመለከታለን እና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 11 ቁጥር 22ን ተመልከቱ። ሮሜ ምዕራፍ 11 ቁጥር 22ን አውጡ። የእስራኤል ሕዝብ እንደገና መቋቋም። አሁን ደግሞ የእስራኤል ሕዝብ እንደገና መቋቋም ስለሚያስገኘው ታላቅ በረከት እንመለከታለን። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው፣ በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው፣ ያለዚያ አንተ ደግሞ ትቆረጣለህ ይላል። አስደንጋጭ አነጋገር ነው። ጳውሎስ ለአሕዛብ ሁለት ምሳሌዎችን ያቀርብላቸዋል። እስራኤል እግዚአብሔርን ችላ በማለቷ ተቀጣች። አሕዛብ ወደ እግዚአብሔር በመቅረባቸው ደግሞ የእግዚአብሔር ቸርነትና ምሕረት ተደረገላቸው። ዛሬም ቢሆን ወገኖቼ እነዚህ ሁለት ነገሮች ይገለጻሉ። ክርስቶስን ችላ በማለት በኃጢአት በሚኖሩት ላይ የእግዚአብሔር ቁጣ ይገለጻል፣ በክርስቶስ በሚያምኑት ላይ ደግሞ የእግዚአብሔር ጸጋ ይገለጻል። የእግዚአብሔር ጭከና በእስራኤል ላይ በእንዴት አይነት መንገድ እንደተገለጠ ጳውሎስ የተሟላ ገለጻ አልሰጠንም። ይሁን እንጂ በሰባ ዓመተ ምሕረት የኢየሩሳሌም መደምሰስና የሕዝቡ መጨፍጨፍ ምን ያህል ዘግናኝ እንደነበር ከታሪክ መዛግብት መመልከት ይቻላል። ወገኖቼ የእግዚአብሔርን ጸጋ ማቅለል የለብንም። የእግዚአብሔር ቤተሰብ የሆነው በረከቶችንም ያገኘነው ከዚህ ጸጋ የተነሳ ነው። ዛሬ ቤተ ክርስቲያን በውድቀት አዝማሚያ ላይ ናት። ምናልባትም ውድቀቷ ከእስራኤል ውድቀት የከፋ እንዳይሆን እፈራለሁ። ቁጥራ 3ን አለፍ ብላችሁ ተመልከቱ። እነዚያ ደግሞ ባለማመናቸው ጸንቶ ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና ይላል። ምንም መልካም ነገር የሌላቸው አሕዛብ እግዚአብሔር ከተቀበለ እንዲሁ ከራሳቸው መልካም ነገር የሌላቸው እስራኤላውያንንም ሊቀበላቸው ይችላል። እዚህ ላይ መልሶ ወይም እንደገና የሚለው ቃል አብይ ቃል ነው። ልብ በሉ፣ በጥቅሱ ውስጥ መልሶ ወይም እንደገና የሚለው ቃል አብይ ቃል ነው ወይም ደግሞ መሰረታዊ ነው። እግዚአብሔር እስራኤልን እንደገና ይመሰርታታል። እስራኤል እንደገና ወደ እግዚአብሔር እንደምትመለስ ብሉይ ኪዳን በግልጽ ይናገራል። ለምሳሌ ያህል ስለ እስራኤል እንደገና መመስረት ከተነገሩት ዋና ዋና ትንቢቶች አንዱ የሆነውን ኤርምያስ ምዕራፍ 23 ከቁጥር 3 እስከ 8 መመልከት ይቻላል። ኤርምያስ ምዕራፍ 23 ከቁጥር 3 እስከ 8 ያለውን ስፍራ በኋላ ተመልከቱ። ነቢዩ ዘካርያስም በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ይመለከታሉ፣ ሰውም ላንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል። ዘካርያስ ምዕራፍ 12 ቁጥር 10ን ልብ በሉ። ዘካርያስ ምዕራፍ 12 ቁጥር 10 ይህ ታላቅ የመዳን ቀን ይሆናል፣ በንስሐ ወደ እግዚአብሔር ይመለሳሉ፣ በታላቅ ምሕረትና ጸጋው እኛን እንዳዳነን ሁሉ እነርሱንም ጌታ ያድናቸዋል። እስቲ ቁጥር 4ን አለፍ በሉና ተመልከቱ። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረትህ ሳትሆን በመልካም ወይራ ከገባ፣ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ይላል ሐዋርያው። ስለ ወይራው ዛፍ የሚናገረውን ምሳሌ ጳውሎስ አሁንም እየተጠቀመበት ነው። የወይራ ዛፍ እስራኤል ስትሆን የዛፉ ስር ደግሞ አብርሃም ነው። የዛፉ ስር ደግሞ የሚያመለክተው አብርሃምን ነው። ከዛፍ አንዳንድ ቅርንጫፎች ተቆርጠው ወድቀዋል። እግዚአብሔር እስራኤልን ገለል አድርጓታል። አሕዛብን አምጥቶ በወይራው አግብቷቸዋል። እንዲህ ስለ ተባለ ግን አሕዛብ የይሁዲን ሃይማኖት ይቀበላሉ ማለት አይደለም። ይህን ያደረገው አሕዛብ እንደ አብርሃም በማመናቸው ነው። እንግዲህ እግዚአብሔር ይህን ካደረገ የራሱ የወይራው አካል የነበሩ ቅርንጫፎችንም እንደገና ሊተክላቸው ይችላል ማለት ነው። እግዚአብሔር እስራኤልን እስከ መጨረሻው ወይም ለዘለቄታው አይጥላትም። ወንድሞች ሆይ ይላል ሐዋርያ ጳውሎስ በቁጥር 25 ላይ፣ ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ ወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ሲል ይናገራል። የአሕዛብ ሙላት የሚለውን ቃል ተመልከቱ። የአሕዛብ ሙላት የተጀመረው ቤተ ክርስቲያን ከተጠራችበት ጊዜ አንስቶ ነው። እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደ ጐበኘ ስምዖን ተርኳል። የሐዋርያት ሥራ ምዕራፍ 15 ቁጥር 14ን ተመልከቱ። የሐዋርያት ሥራ ምዕራፍ 15 ቁጥር 14ን ልብ ይሏል። ቤተ ክርስቲያን ከዚህ ዓለም እስከምትነጠቅበት ጊዜ ድረስም ጥሪው ይቀጥላል። በሌላ በኩል ደግሞ ቤተ ክርስቲያን በዚህ ዓለም እስካለችበት ጊዜ ድረስ ድንዛዜ በእስራኤል ላይ ይቀጥላል። ምስጢር የሚለው ቃል ጥቂት ገለጻ እንደሚያስፈልገው አስባለሁ። ጳውሎስ በነበረበት በጥንቱ ዓለም ምስጢራዊ ሃይማኖቶች በስፋት ነበሩ። አንዳንድ ውስብስብ የስለላ ወይም የግድያ መጻሕፍትም ምስጢራዊ ወይም በእንግሊዝኛው አጠራር ሚስትሪ ይባላሉ። ጳውሎስ ግን በዚህ ቃል የሚጠቀመው በሁለቱም መንገድ አይደለም። በአዲስ ኪዳን መሰረት በፊት ተሰውሮ የነበረ አሁን ግን የተገለጠ ነገርን ለማመልከት ነው በዚህ ቃል የሚጠቀምበት ማለቴ ነው። እዚህ ላይ ጳውሎስ ምስጢር ሲል ለአሕዛብ ሙላት ልዩ መለያ ስለሆነ ነገር መናገሩ ነው። ይህ ደግሞ በብሉይ ኪዳን ተነስቶ የሚያውቅ ርዕሰ ጉዳይ ነው። እንዲሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደ ተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብ ማጥያተኝነትን ያስወግዳል፣ ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ይላል። ቁጥር 26ና 27ን ተመልከቱ።
ጳውሎስ እስራኤል ሁሉ ይድናል ሲል ያንዳንዱ እስራኤላዊ ዜጋ ይድናል ማለት አይደለም። እዚህ ላይ ጳውሎስ የሚናገረው ስለ ተክላላው የእስራኤል ህዝብ ወይም መንግስት ነው። በየዘመኑ ሁሉ የሚድኑ ቅሬታዎች ይኖራሉ። ጳውሎስ ይህን ጥቅስ የወሰደው ከኢሳይያስ ምዕራፍ 59 ቁጥር 20 ሲሆን ለጽዮን ታዳጊ ይመጣል፣ በያዕቆብም ዘንድ ከኃጢአት ለሚርቁ ነው ቃሉ የሚለው። እንግዲህ ግለሰቡ የሚያስተላልፈው መልእክት ከኃጢአት እንዲርቁና ወደ እግዚአብሔር እንዲመለሱ ነው ማለት ነው። ምንጊዜም ቢሆን ወገኖቼ ቅሬታዎች ይኖራሉ። እነዚያ ቅሬታዎች ደግሞ ሁሉም ይድናሉ። እንግዲህ እስራኤል ሁሉ ሲል እነዚህን የሚድኑ ቅሬታዎችን ማለቱ ነው። በዘመናት ሁሉ የሚድኑ ቅሬታዎች ጠፍተው አያውቁም። በኤልያስ ዘመን ቅሬታዎች ነበሩ፣ በዳዊት ዘመን ቅሬታዎች ነበሩ፣ በጳውሎስ ዘመን ቅሬታዎችም ነበሩ። በእኛም ዘመን ቢሆን ወገኖቼ ቅሬታዎች አሉ። በታላቁ መከራ ዘመንም ቅሬታዎች ይኖራሉ። ቁጥር 28 እና 9ን ተመልከቱ። በወንጌልስ በኩል ስለናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለአባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና አይላል። ወንጌልን በሚመለከት ከሆነ ጠላቶቻችሁ ሆነዋል። አስተውሉ፣ ወንጌልን በሚመለከት እስራኤላውያን ጠላቶቻችሁ ሆነዋል። መለኮታዊ ምርጫን በሚመለከት ከሆነ ግን ከአባቶች የተነሳ ተወዳጆች ናቸው ነው የሚላቸው። ምክንያቱም እግዚአብሔር በጸጋ ስጦታው አይጸጸትም ወይም ሐሳቡን አይለውጥም። ጳውሎስ ይህን የሚለው ቀደም ብሎ ጀምሮት ለነበረው ጉዳይ ልባት ለመስጠት ነው። ሁለት ያስተሳሰብ ዘርፎች ተሰጥተዋል። ሐሳቦቹ እርስ በርሳቸው የሚቃረኑ ወይም የሚጋጩ አይነት ቢመስሉም ሁለቱም ትክክል ናቸው። በአንድ በኩል አሕዛብን በተመለከተ እስራኤል እንደ ጠላት ትቆጠራለች ማለት ወንጌል ለአሕዛብ ይደርስ ዘንድ እስራኤል እንደ ጠላት ተገላለች። በሌላ በኩል ደግሞ ከአብርሃም ከይስሐቅና ከያዕቆብ የተነሳ እስራኤል የተወደደች ናት ማለት ነው። ለዚህም ነው ክርስቲያኖች በምንም አይነት በጸረ ሴማውያን እንቅስቃሴ መካፈል የለባቸውም የምንለው። የእስራኤል ወይም የአሕዛብ ውድቀት የእግዚአብሔርን ዓላማ አይለውጠውም። ስጦታ የሚለውን ቃል ደግሞ ተመልከቱ። ስጦታ የሚለው በሥጋዊ መንገድ የምናገኘው ወይም የምናዳብረው ችሎታን ሳይሆን ቃሉ ከጸጋ ጋር የተያያዘ ነው። እግዚአብሔር በመጥራቱ አይጸጸትም ወገኖቼ፣ ወይንም ደግሞ አይቆጭም። በሌላ አነጋገር እግዚአብሔር ከፈለገ አንድ ንስሐ ያላደረገ ኃጢአተኛን እንኳ መጥራት ይችላል፣ ያንን በማድረጉም አይቆጭም ማለት ነው። የእግዚአብሔር ጥሪ የሰውን እገዛ ወይም ተሳትፎን አይጠቅምም። አንዳንድ ሰዎች ደህንነትን ለማግኘት ማልቀስ እንዳለባቸው ያስባሉ። በእርግጥ ነው አንድ ሰው ስሜቱ ሲነካ ሊያለቅስ ይችላል። ማልቀሱ ግን የመነካቱ ውጤት ነው እንጂ ለደህንነቱ አስተዋጽኦ ያደርጋል ማለት አይደለም። ይህን አባባሌን እንደገና ልድገምላችሁ። አንዳንድ ሰዎች ብዙ ጊዜ በቤተ ክርስቲያን ውስጥ አይታችሁ ከሆነ ደህንነትን ለማግኘት ማልቀስ እንዳለባቸው ያስባሉ። እርግጥ ነው ወገኖቼ አንድ ሰው ስሜቱ ሲነካ ሊያለቅስ ይችላል። ማልቀሱ ግን የመነካቱ ውጤት ነው እንጂ ልብ በሉ፣ ለደህንነቱ አስተዋጽኦ ያደርጋል ማለት አይደለም። የሚያድነን በክርስቶስ ማመናችን ብቻ ነው። እምነት ደግሞ የኛ መልካም ሥራ ውጤት አይደለም፣ የክርስቶስ መልካም ሥራ ውጤት ነው እንጂ የሙጥኝ ብለን እርሱን የምንይዘው በእምነት ነው። እግዚአብሔር ይርዳን። እናንተም ቀድሞ በእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም ይላል። ሮሜ ምዕራፍ 11 ቁጥር 30ና 31ን ተመልከቱ። ሮሜ 11 ቁጥር 30ና 31ን ልብ በሉ። ጳውሎስ የሚጽፈው ወገኖቼ ለአሕዛብ ነው። ምክንያቱም የሮም ቤተ ክርስቲያን ባመዛኙ አሕዛብን ያቀፈች ቤተ ክርስቲያን ነበረች። ይህ መልእክት በተጻፈበት ወቅት ብዙ አሕዛብ ደህንነትን አግኝተዋል። እዚህ ላይ እንግዲህ ጳውሎስ በአዛብና በእስራኤል መካከል ንጽጽር ሲያደርግ ነው የምንመለከተው። ባለፈው ጊዜ አዛባያም ኑም ነበር፣ አሁን ግን ምህረትን አግኝቷል። በዚሁ ተመሳሳይ ጊዜ ደግሞ እስራኤል ቀድሞ አማኝ ነበረች፣ አሁን ግን አማኝ አይደለችም። እንግዲህ ሁለቱን በማነጻጸር እግዚአብሔር ሰዎችን ስለሚያድንበት መንገድ ነው ጳውሎስ ሊያመለክተን የሚፈልገው። የእግዚአብሔር ማዳኛ መንገድ ምህረት ነው። ለአዛብ ምህረት እንዳደረገላቸው ሁሉ ለእስራኤላውያንም ምህረት ያደርግላቸዋል። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና ይላል ቁጥር 32። አይሁዳውያንም ሆኑ አዛብ እግዚአብሔር ፊት አመጸኞች ናቸው። ስለዚህም ጸጋው በእምነት አዳነን። ይህም የእግዚአብሔር ስጦታ ነው እንጂ የኛ ሥራ ስላልሆነ በፍጹም መመካት አንችልም። ኤፌሶን ምዕራፍ 2 ቁጥር 8 እና 9 ተመልከቱ። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ያለውን ልብ ይሏል። እስራኤልን እንደገና ማቋቋም አስፈልጊ የሆነበትን ምክንያት ደግሞ ከዚህ በመቀጠል አብረን እንመለከታለን። እስራኤልን እንደገና ማቋቋም አስፈልጊ የሆነበት ምክንያት ምንድነው ትሉኝ ይሆናል። ይህን እግዚአብሔር በጥበቡ ስለዘጋው ማወቅ አንችልም። መልሱ ይሄው ነው። እግዚአብሔር በሚያደርገው ሁሉ ጥበበኛ ነው። የተሻለውን እርሱ ያውቃል። ወገኖቼ፣ እኛም በዚህ እውነት ተደላድለን ማረፍ ይኖርብናል። የኔና የናንተ አሮጌ ባህሪ ግን እግዚአብሔር በሚያደርገው ሁሉ ለምን በማለት መጠየቅን ይወዳል። ሁልጊዜ በጥያቄ የተያዘ ነው። አንዳንድ ክርስቲያኖች ወንጌልን ያልሰሙ ሰዎች ለምን ይጠፋሉ? ለምን እግዚአብሔር እንደዚያ ያደርጋል? በማለት ሲጠይቁ ሰማለሁ። ወገኖቼ፣ እግዚአብሔር በሁሉም ነገር ባለመብት ነው። መዘንጋት የሌለብን እርሱ አምላክ መሆኑን ነው። እርሱ የሚያደርገው ሁሉ ትክክል ነው። እግዚአብሔር ትክክል አይደለም የምትሉ ከሆነ እናንተ ራሳችሁ በእውነት እላችኋለሁ ትክክል አይደላችሁም። በቃ እግዚአብሔር አዋቂ አይደለም የምትሉም ከሆነ እናንተ ራሳችሁ አዋቂ አይደላችሁም። በቃ ይህንን አስረግጬ ደጋግሜ ልናገር ወዳለሁ። እኔና እናንተ ሞኝ ልንሆን እንችላለን፣ እግዚአብሔር ግን ሞኝ አይደለም። ይህን እውነት ምንኛ መረዳት ይገባን ይሆን? እስቲ ቁጥር 33ን አለፍ ብላችሁ ተመልከቱ። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ምፍለጋ የለውም ይላል ቃሉ። ጳውሎስ ብዙ ነገሮችን ለውይይት አቅርቧል። መደምደሚያ ያደረገው ግን የእግዚአብሔርን ክብርና ጥበብ ነው። ይህ ክፍል በምስጋና የምንቀበለው እንጂ የምንከራከርበት አይደለም። እግዚአብሔር ከእስራኤል ጋር ከአዛብና ከእያንዳንዳችን ጋር ስላለው ጉዳይ መረዳት የከበደን በቂ ምክንያት ስለሌለ አይደለም። ይልቁንም የእግዚአብሔርን ጥበብና መንገድ መረዳት ስለማንችል ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረምር ስለሆነ ሊያውቀው አይችልም ይላል። እንደገና ደግሜ ላንብበው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረምር ስለሆነ ሊያውቀው አይችልም ይላል ሐዋርያው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ይዲዲያ እያልኩ የምጠራት ታላቋ ሴት ልጄ ታመመችና አንድ ጊዜ ሆስፒታል ወሰድኳት። በሽታዋን ለማወቅ ሐኪሙ ምርመራ ሲያደርግላት ይበልጥ ማልቀስና መጮህ ጀመረች። አባዬ ለምን እዚያ መጣህኝ በማለት ታለቅስ ነበር። ወደ ሐኪም ቤት ወሰድኳት ስለምወዳት ነበር ወገኖቼ። እርሷ ግን ይህን አልተረዳችልኝም። ወገኖቼ፣ ምንም እንኳ ለጊዜው ባይገባንም እግዚአብሔር ለኛ የተሻለውንና የሚበጀውን ነገር ሁሉ ያውቃል። እግዚአብሔር ነገሮችን የሚፈቅዳቸው ወይም ደግሞ የሚፈቅድላቸው ለኛው በጎነት ነው። እንደ ትንንሽ ልጆች ስለሆን የእግዚአብሔርን መንገድ መረዳት ይከብደናል። አንዳንድ ጊዜ የሚገጥሙን ሁኔታዎች መልካም ላይሆኑ ይችላሉ። ይሁን እንጂ ወገኖቼ፣ መልካም ያልሆኑ ነገሮቻችን እንኳ ሳይቀሩ የእግዚአብሔርን ባለጠግነትና ጥበብ የሚያሳዩ መሆናቸውን መጠራጠር የለብንም። እግዚአብሔር እንዲህ ይላል፣ ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9 ያለውን ስፍራ ተመልከቱ። ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9 የነውነት ምንኛ መረዳት ይገባን ይሆን? የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለርሱ አስቀድሞ የሰጠው ማን ነው ይላል። ከቁጥር 34 እስከ 35 ያለውን የሮሜን መልእክት ምዕራፍ 11ን ተመልከቱ። እነዚህ ከላይ የተመለከትናቸው ጥያቄዎች ቀላል ይመስላሉ፣ መልሳቸው ግን ቀላል አይደለም ወገኖቼ። የጌታን ልብ ያወቀው ማን ነው ይላል። የጌታን ልብ ማንም አያውቅም። መልሱ ይሄው ነው። ጳውሎስ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው መኛለሁ ብሎ እንደነበር ይታወሳል። ፊልጵስዩስ ምዕራፍ 3 ቁጥር 10ን ተመልከቱ። ፊልጵስዩስ ምዕራፍ 3 ቁጥር 10ን በኋላ ተመልከቱ። አማካሪው ማን ነበር ሲል ሐዋርያው ጳውሎስ ይናገራል። ማንም እግዚአብሔርን ሊያማክረው ወይም ሊመክረው አይችልም። አንዳንድ ሰዎች ለእግዚአብሔር ጥሩ ምክር ያቀርቡ ይመስላቸዋል። እርሱ ግን የሰውን ምክር አይፈልግም። ጌታ ኢየሱስ በዚህ ምድር ባገለገለበት ዘመን ከማንም ምክር እንዳልጠየቀ ልብ አድርጋችኋልን? 5000 ሰዎችን ከመመገቡ በፊት በአንድ ወቅት ይህን ሁሉ ሕዝብ የሚመግብ እንጀራ ከወዴት መግዛት ይቻላል በማለት ፊልጶስን ጠይቆት ነበር። ይህን የጠየቀው ለምን ይመስላችኋል? ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ዮሐንስ ምዕራፍ 6 ከቁጥር 5 እስከ 6 ያለውን ተመልከቱ። የፊልጶስ ምክር ስለሚያስፈልገው አልነበረም የጠየቀው። ደቀ መዛሙርቱ እነዚያን ሰዎች እንዲያሰናብታቸው ነበር የነገሩት። እርሱ ግን ምክራቸውን አልተቀበለም። እንዲያውም እናንተ የሚበሉትን ስጧቸው አላቸው። ምንም እንኳ ብዙዎቻችን ለእግዚአብሔር ምክር ለማቅረብ ብንሞክርም ወገኖቼ እግዚአብሔር የእኛን ምክር አይፈልግም። እርሱ ሙሉእ ነው። ለርሱ አስቀድሞ የሰጠው ማን ነው ይላል ሐዋርያው ጳውሎስ። እግዚአብሔር ከኛ የወሰደው በዚህም ምክንያት የባለዳነት ስሜት እንዲሰማው የሚያደርገው ነገር ይኖር ይሆንን? ከርሱ ያልተቀበልነውስ ምን አለ? ምናልባትም ብዙዎቻችን የደህየነው ከርሱ የተቀበልነውን በስግብግብነት ስለምንመልስ ሊሆን ይችላል ብዬ አስባለሁ። እግዚአብሔር የማንኛችንም ባለዳ አይደለም። ለርሱ የሰጠነውን አብዝቶና ባርኮ ይመልስልናል። እግዚአብሔር ባለዳ አይደለም፣ የምንሰጠውን አብዝቶ ይሰጠናል። ይህ ደግሞ የዘላለም እውነት ነው። ወገኖቼ አንድ ምስጢር ልንገራችሁ። ለእግዚአብሔር በምትሰጡትና በምታደርጉት ነገር ሁሉ ልባችሁ ስስታማ ይሁን። በቃ እስቲ የዛሬውን የመጨረሻ ጥቅሳችንን ከሮሜ ምዕራፍ 11 ቁጥር 36 ላንብብላችሁ። ሁሉ ከርሱና በርሱ ለርሱም ነውና ለርሱ ለዘላለም ክብር ይሁን አሜን ይላል። ይህ ቃል ነፍሴን ወደ ሰማያት ያነሳታል ወገኖቼ። እግዚአብሔር የመልካም ነገር ሁሉ ባለቤት እንዲሁም ምን ጊዜም ሙሉ መሆኑን ነው የሚያመለክተው። እግዚአብሔር ብርቱ ነው፣ ደግፎ ያቆመንም እርሱ ነው። እርሱ ተአምር ሰሪ ነው። ጌታ ኢየሱስ አባቴ ይሰራል እኔም ደግሞ ሰራለሁ አለ። ዮሐንስ ምዕራፍ 5 ቁጥር 17ን ተመልከቱ። ፍጥረት ሁሉ በርሱ ፊት ተጠያቂ ነው። ሁሉ የርሱ እንደሆነ ሁሉም ወደ እርሱ ይመለሳል። ለርሱ ለዘላለም ክብር ይሁን ወገኖቼ። የራሳችን ባልሆነው ባልደከምንበትና ባልለፋንበት ነገር የእግዚአብሔርን ክብር እየተሻማን ይሆንን? ክብር ሁሉ የእርሱ ይሁን። የዛሬው ጥናታችን እዚህ ላይ ይገባደዳል። ደናደሩ